ጎንደር ከተማና በአካባቢዋ ከትናንት አርብ ከማለዳው 12 ሰዓት አንስቶ እስከ ዛሬ ቅዳሜ ጠዋት 12 ሰዓት ድረስ ባለው ጊዜ የስልክ አገልግሎትና ኢንተርኔት ተቋርጦ ብዙ ሰው በአሰሳ ከየቤቱና ከየመንገዱ መያዙና መታሰሩን ከከተማው ያነጋገርኩት አንድ ነዋሪ ገልጾልኛል።
ትናንት ከጠዋቱ 12 ሰዓት ጀምሮ እስከ ዛሬ ረፋድ አካባቢ
ትናንት ከአርብ 12 ሰዓት ከጠዋቱ ጀምሮ ነው የምትለኝ?
አዎ፣ ከጠዋቱ አርብ 12 ሰዓት ጀምሮ እስከ ዛሬ ረፋድ ድረስ ኔትወርክን በማጥፋት ኢንተርኔቱን ከዚህ በፊት እንደተዘጋ የሚታወቅ ነው። ወጣቶቹ ሲያሱ ሲለቅሙ ነው የዋሉት ያደሩት ማለት ነው። እጃችን ላይ ያለ ስም ዝርዝራቸው የጃንተከል ሆቴል ባለቤት አቶ ተመስገን ፈጣርጎን ጨምሮ የ11 ሰዎች ስም ዝርዝር እጃችን ላይ ማቅረብ እንችላለን። በአጠቃላይ ግን በትላንት በተካሄደው አፈና ውስጥ ወደ 97 የሚጠጉ ወጣቶች በየቦታው እየለቀሙ ወስዷቸዋል ማለት ነው።
ከዚያ በተጨማሪም የወልቃይት የአማራ ማንነት ጥያቄ ኮሚቴ አባላትና ደጋፊዎችንም የማሳደድ ተግባር እየተካሄደ መሆኑን እንደሚያውቅ ይሄው ነዋሪ ነግሮኛል።
ከዚህ በፊት አላማችን ወልቃይት ኮሚቴን ማፈን ወይም ጥያቄን ስማለት አይደለም፣ ጸረ ሰላም ኃይላችን ናቸው ወዘተ እያሉ ይፋዊ መግለጫ ሲሰጡ እንደነበር የሚታወስ ነው። በመንግስት ደረጃ ከዚህ በፊት እንደዚህ አይነት መግለጫዎች ሲሰጡ እንደነበር እናስታውሳለን። ነገር ግን በተግባር መሬት ላይ ያለው ነገር ከዚህ ፍጹም ተቃራኒ የሆነ ነገር ነው። ለምሳሌ ባለፈው ሳምንት የወልቃይት አማራ ብሔረተኝነት ኮሚቴ አባል ከሆኑት አንዱ አቶ ልጅሸት አስፋው መተማ ለእርሻ ስራ በሄደበት ላይ በደህንነት እየተከታተሉ ፎቶግራፉን አምጪልን የአባቱን የአያቱን ስም ስጡን እያሉ የመተማውን ግርግር ያቀናበረው እሱ ነው የሚል የውሸት ታርጋ እየለጠፉ እሱን ለማፈን ሲንቀሳቀሱ ነበረ። በመቀጠል አቶ ይልማ ፈረደ የተባሉ ሌላው ኮሚቴ አባል ሳይሆን ሌላው ወልቃይት አማራ ሌላ አቶ መብራቱ ምህረት፣ እነዚህ ሰዎቹን በጥልቅ ክትትል ሳያቸው ነበረ ማለት ነው። ሲከታተሏቸው፣ ሲያሸማቀቋቸው፣ በገቡበት ቢሄዱበት ስራቸውን በነጻነት እንዳይሰሩ በነጻነት የመንቀሳቀስ ህገ መንግስታዊ መብታቸውን ተጋፍተው ሲንቀሳቀሱ ነበረ። በተጨማሪ ቤት ለቤት አሰሳ፣ ለአንድ ሰው 10 ወታደር ተመድቦ አንድ ብሬን ውጭ ላይ ተጠምዶ 6 የታጠቁ ወታደሮችን ከውጭ ከቤት ውጭ ሆነው 4 ውስጥ ገብተው ሰውን እየያዙ ማለት ነው። እንዲሁም መንገድ ላይ እየሄዱ ሲቪል የለበሱ ሰዎች ናቸው በመኪና እየመጡ 5 ሰዎች እየሄዱ ከእነሱ ውስጥ 3 ለቅሞ የወሰዱበት አጋጣሚ አለ መንገድ ላይ። ከዚህ በተጨማሪ ትላንት ጠዋት ላይ የወልቃይት አማራ ብሔርተኝነት ኮሚቴ የህዝብ ግንኙነት ኃላፊ የሆኑትን አቶ ተሻገር ወልደ ሚካኤልን ለማፈን ወደ 30 የሚጠጉ ታጣቂ ኃይሎች አሰማርተው ቢሯቸው ድረስ ሄደው እሳቸው ጠዋት ስላልገቡ ያደረጉት ሙከራ ከሽፏል። እሳቸው በዚህ ሰዓት ራሳቸውን ጠብቀው ቀን ሙሉ ስልካቸው አይሰራም። አሁንም ያለበት ሁኔታ አናውቅም።
አቶ ተሻገር ወልደ ሚካኤልን ለማግኘት እኔም በተደጋጋሚ ሞክሬ ነበር፣ ስልካቸው ዝግ ነው የሚለው።
ትላንት አመሻሽ ላይ አግኝቻቸው ነበረ፣ ሁሉም ነገር ነግረውኛል። እንግዲህ ስልካቸውን ሞክሬ ካልታሰሩ እንትን እናደርጋለን። እስካሁን ግን ቀደም ስልካቸው አይሰራም ነበረ። ከዚህ በተጨማሪ እዚህ ጎንደር ውስጥ ያሉ የወልቃይት አማራ ብሔርተኝነት ኮሚቴ ደጋፊ የሆኑ አባል ያልሆኑ ደጋፊ የሆኑ ወጣቶችን ጭምር ታርጌት ተደርጓል፣ ኢላማ ተደርጓል። ቦታ እየቀያየር ነው የምናድረው። ለምሳሌ እኔ በራሴ ትላንት እንደዚህ አይነት መረጃ ደርሶኝ ቦታ ቀይሬ ነው ያደርኩት። አሁንም እንደዚህ አይነት እንቅስቃሴዎች አሉ። ዛሬም በተለይ 18 ቀበሌ እንደዚህ ሊካሄድ ይችላል የሚል ከፍተኛ ስጋት አለ። በውጥረት ውስጥ ነው ያለ ነው። እኛ ህገ መንግስታዊ ገብታችን ተጠቅመን በሰላማዊ መንገድ ጥያቄያችን በማቅረባችን ምክንያት ይሄ ነገር ሊደርስብን አይገባም። ሌላ ተጨማሪ ወልቃይት አድረመጥ ከተማ ውስጥ ከዚህ በፊት ቁጥራቸው በርካታ የሆኑ የትግራይ ልዩ ኃይል አባላት አካባቢውን ወረውት ነበረ። ወጣቶችን ሲያሸማቀቁ በአማርኛ ጨፈራችሁ እያሉ ሲደበድቡ እንደነበር ከዚህ በፊት ገልጸናል። ትላንት ግን በተጨማሪ ከ30 እስከ 40 የሚደርሱ ሌሎች የትግራይ ክልል ልዩ ኃይል አባላት እንደገና እንዲሰማሩ ተደርጓል። በተጨማሪ ወጣቶችን እየሰበሰቡ እየጠሩ ወደ የሴክተሩ ሲያስፈራሩ ውለዋል ዛሬ። ይህ ብቻም ሳይሆን ሌሎች ወጣቶችን ለመያዝ አሁንም በ3-4 ልጆች ስማቸው ተይዞ እንቅስቃሴ ላይ ናቸው። ልጆቹ ራሳቸው እየደበቁ ከዚህ ለመትረፍ ጥረት እያደረጉ ነው ያሉት። እንደገና ትላንት ሌሊት ላይ ያው ጳጉሜ እንዳልኩ ቅድም ባህላቸው ጠዋት ወጥተ ታጠበ የምትመለስበት የራሱ የሆነ ጸበል እንትን አለው። ወደዛ ሲሄድ ወልቃይት ላይ እርሳስ፣ ክብሪት ና የጨመሩ የሚያፈነዱት ባህል አለ። ይሄ ባህል ይህን አድርጓል ልጅህ ተብሎ አቶ ኃይሌ አበራ የተባለ የወልቃይት አማራ ተይዞ እስር ቤት ውስጥ ካደረ በኋላ ዛሬ መሳሪያውን ህገወጥና ኢፍትሃዊ በሆነ መንገድ መሳሪያውን ገፍተው ሰውየውን ለቀውታል ማለት ነው።
በምን ሁኔታ ነበረ መሳሪያ የያዙት እኚህ ሰው?
እኚህ ሰው ያው ታጣቂ ሚሊሻ ነው።
ሰሞኑን ከምሽቱ 2 ሰዓት አንስቶ በተለያዩ አካባቢዎች መብራት እንደሚጠፋና ይህም ሰው ከተለያዩ መገናኛ ብዙሃን ሚዛናዊ መረጃ እንዳያገኝ ለማድረግ የታሰበ ነው ብሎ እንደሚጠረጥር አመልክቷል።
ሁልጊዜ በተለይ ከሐምሌ 5 በኋላ ወልቃይት አድረመጽ ውስጥ ሆን ተብሎ ሁለት ሰዓት ላይ ምሽቱ ሲደርስ ዜና አብዛኞቹ የሚቀርቡበት ሰዓት ነው፣ መብራት ያጠፋሉ። ይህ የአሜሪካ ድምፅ ይህን ጨምሮ ቪኦኤን ጨምሮ ሌሎችንም ሚዲያዎች ህዝቡ አዳምጦ ያለውን ሁኔታ እንዳያውቅ ለማድረግ ነው የተደረገ ያለው።
ባትሪ ድንጋይ አለ እንዴ ለመሆኑ ገበያ ላይ እዛ አካባቢ?
አዎ፣ ህዝቡ በሬዲዮ ማዳመጥ ይችላል። ያው ጃም ካላደረጉት ማለት ነው። ያው ህዝቡ በተቻለ መጠን ያለው እውነታ ለማግኘት የራሱ መንገድ እየሄደ ነው። በባትሪ ድንጋይ በሌላም እያዳመጠ ነው ማለት ነው። ሌሎቹ ግን በቴሌቪዥን ለምሳሌ ቴሌቪዥን ማየት አይችልም ከሁለት ሰዓት በኋላ ማለት ነው። ሁለት ሰዓት ደግሞ የኢትዮጵያ ቴሌቪዥን ዜናን ጨምሮ አብዛኞቹን ጥኖች የሚሰራጭበት ሰዓት ነው።
የቪኦኤም የሳተላይት ስርጭት አለ በሶስት ሰዓት ላይ።
አዎ፣ እሱንም ጭምር ዋና ታርጌቱ ሚዛናዊ የሆነ መረጃ ህዝቡ እንዳያገኝ ሚዛናዊ መረጃ ምንጮች ሊሆን ይችላሉ ተብሎ የሚታሰሩ ሚዲያዎችንም እንዳያዳምጥ እና ህዝቡን ከኢንፎርሜሽን ውጭ አድርጎ በህዝቡ ስም ለመነገድ የሚደረግ ሙከራ ነው ማለት ነው። አሁን ወልቃይት አድረመጥ ውስጥ አሁን ወጣቶች አንድ አቋም ይዟል። ይህን አቋም ምንድን ነው? አመት በዓልም ሆኖ እንደ ባህላችን በጭፈራ በደስታ በፈሽታ ነበር የሚለው። አሁን ግን የምንጨፍር ከሆነ በአማርኛ በባህል የምንጨፍረው። ይህ ደግሞ ያንን የሚጠብቀው እኛን ለማጥቃት ለመደብደብ ነው። ስለዚህ እነዚህ ሰዎች ካልወጡልን እኛ የምናካሄደው ደስታችን አንገልጽም፣ አዲስ አመት ብለን የምናከብረው የለም የሚል አቋም ይዟል ወጣቶቹ ማለት ነው።
በሌላ በኩል ግን የሌለ የብሔሮችን ቅራኔና ግጭት ለመፍጠርም እየተጣረ ነው ብሏል። ይሄው የጎንደር ከተማ ነዋሪ
የወልቃይት የህዝብን ጥያቄ መልሶ ህዝቡን በሰላም እንዲኖር ማድረግ እየተቻለ ለዘመናት አብሮ ተፈቃቅሮ ሲኖር የነበረ ህዝብ ላይ እርስ በርስ ለማናከስ እና የብሔር ግጭት ለማምጣት እየተሞከረ ነው ማለት ነው። ከዚህ በፊት የብሔር ግጭት በህዝብ ላይ መሰረት ያደረገ ግጭት ሳይኖር አለ እያሉ እያወሩ እያስወሩ ጉዳዩን ወደ ሌላ ዓላማ ለመጠምዘዝ እየሞከረ ነበረ መንግስት። አሁን ደግሞ እሱ ራሱ በአንድ ብሔር ላይ መሰረት አድርጎ ብዙ ነገሮችን እያደረሰ ነው። ስለዚህ እስካሁን አማራው ስፔሻሊ ጎንደሬው ጥያቄውን በመጠየቁና በሰላማዊ መንገድ በሰላማዊ ሰልፍ ላይ ቀርቦ ሀሳቡን በማንጸባረቁ ምክንያት በተለያየ መንገድ ሰው ወጣቶች እየታፈኑ ከዚህ በፊት እንደገለጽነውም እየተደበደቡ እጅና እግራቸው እንዳሸራ ተደረገ እየተቀጠቀጡ እንደገና ሲጮህ እየተለቀቁ ነበረ። በዛ በኩል የእኛን ጩኸት ድምጻችን እየቀሙ የእኛ ህዝብ ተፈናቀለ፣ የእኛ ህዝብ እንደዚህ ሆነ እያሉ በሌላ በኩል ግን እነዚህ ሰዎች አሁንም አማራውን ታርጌት ያደረገ እንቅስቃሴ እያካሄዱ ነው ያሉት። ስለዚህ አሁንም መንግስት በተለይ የትግራይ ህዝብና የአማራውን ህዝብ ሁለቱም ወንድማማች ህዝብ ለዘመናት ተፋቆ የነበረ ህዝብ ወደ አላስፈላጊ ግጭት ለማስገባት አላስፈላጊ ደም መፍሰስ ሊያመጣ የሚችል እንቅስቃሴ በማወቅ ባለማወቅ እየሰራ ነው። ይህ ደግሞ በአጠቃላይ ለራሱ በተለይ ለመንግስት ለራሱ ቀጥሎም ለትግራይ ህዝብ እንዲሁም ለአማራ ህዝብ በጣም በጣም አደገኛ የሆነ አካሄድ እየተሄደ ነው። ከዚህ በኋላ ለሚፈጠር ነገር ሙሉ በሙሉ መንግስት ኃላፊነት መውሰድ አለበት። ሙሉ በሙሉ ማለት ነው። እንዲሁም የተታሪክ ተወቃሽነትም ራሱ አያመልጥም።
ስለ ራሱም ደህንነት ጠይቄው ነበር። ለመሆኑ አሁን አንተ እንደዚህ መግለጫ ስትሰጠኝ ስጋት አያድርብህም? ስምህ ቢጠቀስ ድምፅህ ቢሰማ
አውቃለሁ። እኔ ከዚህ በፊት እስካሁን ጀምሮ በፌስቡክ አካውንት የሚሆን በአጠቃላይ ስሜ እየተገለጸ ነው ስንለው መብቴን ነው የጠየቁት። ህገ መንግስታዊ መብቴ ነው የጠየቁት። ከህዝቤ ጎን የቆምኩት። ይህ በማድረግ ሊደርስብኝ የሚችል ነገር አለ እንዳለ ማውቃለሁ። ማስፈራሪያዎች ይደርሱኛል። በስልክ እየተደወለ ና ብር እንስጥህ፣ እንደዚህ ንበል፣ ጥያቄህንም አቁም አንልህም፣ ስሬ መጥተህ ጠይቅ፣ ስሙን ገልጾ የማልፈልግ ግለሰብ እየደወለ ካልሆነ ግን የማትመጣ ከሆነ በዚህ ሳምንት ውስጥ እርምጃ ይወሰድባል፣ ኋላ ሀዘን ነው ትርፍ ወዘት የሚሉ ዛቻዎች፣ ማስፈራሪያዎች ይደርሱኛል። በፌስቡክ አካውንቴም ራሱ እናንተ ገልጻችሁ ልታዩት በምችሉት ሁኔታ ብዙ ማስፈራሪያ፣ ብዙ ዛቻዎች ይደርሱኛል። ግን ይሁን እኔ መብቴን ጠይቄያለሁ። በተፈጥሮዬ ከኦክሲጅን በፊት ነጻነት የማስቀድም ሰው ነኝ። ነጻነት ከሌለኝ እኔ በህይወት አለው ብዬ አላምንም። ስለዚህ ለነጻነት ስል የምከፍለው መስዋዕትነት ለህዝቤ፣ ለሀገሬ እንዲሁም ለዲሞክራሲያዊና ለሰብአዊ መብት ብዬ የምከፍለው መስዋዕትነት ለእኔ ያው ምንም አይደለም። እንዲሁም ከዚህ በፊት ይሄን በማድረጋቸው ምክንያት ህይወታቸውን ታጡት ብዙ ነገር ከደረሰባቸው የኦሮሞ የአማራ ወይም የጋምቤላ እንዲሁም የትግራይ የብዙ ህዝብ አባላት ከሆኑት ውስጥ እኔ ከነሱ የተለየ ሰው አይደለሁም። ኢትዮጵያዊ ነኝ። በቃ ይህን ይደርስብኝ ከሆነ ይድረስብኝ እንጂ ቁጭ ተብሎ መብቴን ህገ መንግስት ላይ በጽሁፍ ተቀምጠው በተግባር በተቃራኒ የተተረጎመ እኔ ባሪያ ሁኝ የመኖር አልችልም። 25 ዓመት ተረግጫለሁ። በቃ ይበቃናል። ይሄ ነው የኔ ዓላማ። አሁንም በዚህ ነው የምቀጥለው።
አሁን
ይህ ማለት ራሱ ሊደርስብኝ የሚችል ነገር እንደሚኖር ያው ከዛሬ ሌሊት ጀምሮ ሊደርስብኝ የሚችል ነገሮች ይኖራሉ። ይህ ግን ለዓለም አቀፍ ማህበረሰብ፣ ይህ ግን ለኢትዮጵያ ህዝብ ፍርዱን እተዋለሁ።
አሁን ልክ አሁን እንደዚህ እየተነጋገርን ያለነውን ሁኔታ ድምፅህን እንድቀይር ስምህን እንድደብቅ ትፈልጋለህ?
ነው እኔ አልፈልግም። እኔ በግልጽ ይገለጽ፣ በቃ በግልጽ አቋሜን በማራመድ ምክንያት የምገደል ወይም የምታሰር መንገድ ካለ በጸጋ አቀበለዋለሁ። ምንም አያስፈልግም። እኔ ክንድሽ ሀጎስታዬ የወልቃይት አማራ ተወላጅ ሽሬን እንዳስላሴ ከተማ ያደገ ሰው ነኝ። በወገኖች በመቆም ምክንያት ይደርስብኝ ነገር ካለ በጸጋ እቀበለዋለሁ። ህጋዊ ሰው ነኝ። ምንም ከህግ የጠየቅኩበት መንገድ የለም። አሁንም መጥቶ የሚወስዱ ከሆነ እጄን እሰጣቸዋለሁ። ምንም እንትን የለኝ። የፈለጉትን ማድረግ ይችላሉ።
እሺ፣ አቶ ክንዱሽ አመሰግናለሁኝ ለማብራሪያ። እስቲ መልሼ ደግሞ እየደወልኩኝ እንደዚህ ሁኔታ እከታተላለሁኝ።
እሺ፣ ምን በጣም አመሰግናለሁ። በተለይ ግን አሜሪካ ድምፅ ቪኦኤ እያደረጋችሁት ያለው ጥረት በኢትዮጵያ ታሪክ የማይረሳና ትልቅ ቦታ የሚሰጠው ነገር ነው። ቀጥሉበት። የኔ ችግር የለውም። እንደኔ አይነት ብዙ ሰዎች አሉ። እኔ የምከፍለውን ልከፍል ይችላለሁ። እነሱንም እያገኛችሁ ህዝቡን እውነታውን በማድረስ የጀመራችሁትን እንድትቀጥሉ እጠይቃለሁ። እጅግ በጣም አመሰግናለሁ። እጅግ በጣም በእኔና በወልቃይት ህዝብ
አመሰግናለሁ። እንግዲህ መልካም አዲስ ዓመት ይሁንልህ። የተሻለ ዘመን የተስፋ እና የሰላም ጊዜ እንዲሆን እመኛለሁ፣ ለአንተም፣ ለቤተሰብህም፣ ለህዝቡም በአጠቃላይ።
አሜን አሜን አሜን። ለሁላችን ይሁን። ፈጣሪ ኢትዮጵያን ይባርክ፣ ኢትዮጵያን ይጠብቅ። አመሰግናለሁ።
አሜን። ስለሰማችሁት የጎንደር አካባቢ ሁኔታና ስለ ጸጥታው፣ ስለ አውደ ዓመቱም ለመጠየቅ ወደ ክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ደውዬ ነበር።
እንግዲህ በአጠቃላይ የጸጥታው ሁኔታ በክልሉ ውስጥ ከጊዜ ወደ ጊዜ መሻሻል ነው የሚታይበት። የዚህ ዋነኛው ምክንያቱ ደግሞ ቀደም ሲል በክልላችን ግጭት በደረሰባቸው ቦታዎች የደረሰው ጉዳት በጣም አስከፊ ገጽታ ነበረው። እናም ከህብረተሰቡም ሰልፍም ሲወጣ ከነበረው ሰልፈኛ ሀሳብ ውጪ ያልተጠበቁ ጉዳቶች፣ በጣም ከፍተኛ ጉዳቶች ደርሰዋል። የክልላችን የልማት አውታሮች፣ የግለሰብ ቤቶች፣ የመንግስት ተቋማት ውድመት አድርሷል እና ያው ይሄ ጉዳይ ከቆመ በኋላ በአንዳንድ ከተሞች ደግሞ የአገልግሎት መስጫ ተቋማት እና የትራንስፖርት አገልግሎት ተቋርጦ ነበረ። እነዚህ በአጠቃላይ ጥለው ያለፉት ጠባሳ ህብረተሰቡ ላይ ጉዳት ነው። በስነ ልቦናም፣ በኢኮኖሚም፣ በማህበራዊ እንቅስቃሴ በአጠቃላይ በግለሰብም፣ በተቋምም፣ በመንግስትም ላይ ጉዳት አድርሰዋል። እነዚህ በሙሉ ህብረተሰቡ የሚፈልጋቸው አይደሉም እነዚህ ጉዳቶች። ምክንያቱም እነዚህ የደረሱት ችግሮች የጥያቄ አይደሉምም፣ ለጥያቄ መልስ የሚያሰጡ ጉዳዮች አይደሉም። ስለዚህ እነዚህ ከሆኑ በኋላ በመንግስት በኩል ከህብረተሰቡ ጋር በየደረጃው ውይይት ነው እየተደረገ ያለው። ከአሁን ቀደም በርካታ ቦታዎች ላይ ውይይት ተደርጓል። በውይይቶቹ የደረሱትን ጉዳቶች እና በአብዛኛዎቹም ጉዳት በደረሰባቸው አካባቢዎች አስደንጋጭ ክስተት መከሰቱን ህብረተሰቡ በጣም በምሬት፣ በቁጭት እና በጸጸት ያነሳል። እነዚህ ሁኔታዎች መደገም እንደሌለባቸውም ያነሳል። መንግስትም ህብረተሰቡም እነዚህን ግጭት ያበተረፉ ክስተቶች እንዳይደገሙ መስራት እንደሚገባው ያነሳል። በመንግስትም ላይ ያለውን ቅሬታ፣ መፈታት ያለባቸውን ችግሮችም ወጣቱም፣ አዛውንቱም፣ የመንግስት ሰራተኛውም፣ ባለሀብቱም፣ ሁሉም በየደረጃው ውይይት ሲደረግ የሚያነሳቸው ጉዳዮች፣ ችግሮች በሰለጠነ ሁኔታ መፈታት እንዳለባቸው፣ ግን ሌሎች ችግሮች እንፈታለን እያል ክልላችንን ማውደም እንደሌለብን፣ ክልላችንን ወደ ኋላ ማስቀረት እንደሌለብን የሚሰጡት አስተሳሰቦች፣ አስተያየቶች በጣም ገዢዎች ነበሩ፣ በአብዛኛው የሚነሱ ነበሩ እና አሁን በዚህም ምክንያት ወደ ውይይት በመመለሱ ሰላማዊ ሁኔታ ነው ያለው በክልላችን በሁሉም አካባቢዎች ማለት ነው።
አቶ ንጉሱ ግን አሁን ይህንን እያሉኝ እርሶ ጎንደር ላይ ሰሞኑን ችግር እንደነበረ፣ ትናንትናና ዛሬ ችግር እንደነበረ፣ ብዙ ሰው መታሰሩን ከዛ ያነጋገርኳቸው ሰዎች ነግረውኛል። ስልክም ኢንተርኔትም ተቋርጦ እንደነበረ
የኢንተርኔትና የስልክ መቋረጡን ያው በዘርፉ ያለው ተቋም እና አመራሩ ምናልባትም ምክንያቱን ሊያብራራው ይችላል ብዬ አስባለሁ። ከዛ በተረፈ ግን ወጣቶች መታሰርና የመሳሰሉትን በተመለከተ አሁን ግጭቶች በተከሰቱባቸው አካባቢዎች፣ ውድመት በደረሰባቸው አካባቢዎች ህብረተሰቡ በተጎዳባቸውና አንዳንዱም በጫና በኃይል ጭምር ህብረተሰቡ ከቤቱ እንዳይወጣ ከቤቱ የሚወጣ ጥቃት የሚደርስበት ንብረት የሚወድምበት በዚህም ምክንያት በዚህ ጥሪ ምክንያት ብቻ ሳይሆን በተግባርም የግለሰቦች ሀብት ንብረት የወደመበት አንዳንዶቹ አካባቢዎች ላይም ዘረፋም የተካሄደባቸው ከተሞች አሉ። ግለሰቦች ተጎድተዋል። መንግስት እንደ መንግስት፣ የመንግስት ተቋማት ተጎድተዋል። በዚህ ውስጥ አብዛኛው ወጣት፣ አብዛኛው ነዋሪ ሰላሙን የሚፈልግ መሆኑ ያው የሚታወቅ ነው። እነዚህን ጉዳዮች የሚያወግዝ ነው። ሰልፎች በተካሄዱባቸው ወቅቶች ቦታዎችም ሰልፍ ጥያቄውን ለማቅረብ ቅሬታውን ለማቅረብ የወጣ ሰልፈኛ ይበዛል። ነገር ግን ደግሞ በሂደቱ ዘረፋ የተካሄደባቸው፣ ጥቃት የተሰነዘረባቸው፣ ጥፋት የተካሄደባቸው ሁኔታዎች ስላሉ እነዚህን ጥፋቶች እና ጥቃቶች በመፈጸም በማስፈጸም የሚጠረጠሩ ወገኖች በሕግ ጥላ ስር ወለው በቁጥጥር ስር ወለው ለሕግ እንዲቀርቡ ይደረጋል። ይሄ ሕጋዊ አሰራር ነው። መንግስት የሕግ የበላይነት የማስጠበቅ ኃላፊነትና ግዴታ ስላለበት ማለት ነው። የህብረተሰቡን ህይወት፣ ሀብትና ንብረት መጠበቅም ህገ መንግስታዊ ግዴታ ስላለበት አንድ። ሁለተኛ በሂደቱ የሚበዛው ወጣት በተለይም ወጣቱ ክፍል ማለት ነው በሂደቱ በመሳሳት በመደናገር በማህበራዊ ሚዲያውም በተናጠልም በሚደረጉ ቅስቀሳዎች በመደናገር ተሳስቶ ጥፋት የፈጸመም ያስፈጸመም የተባበረም ይኖራል። እንደዚህ አይነቱ ጉዳይ ደግሞ በሰላማዊ የትግል አግባብ ላይ ውይይት ማድረግም ስላለበት መማር ስላለበት መሰልጠን ስላለበት እነዚህ ለትምህርት ለስልጠና ለውይይት የሚፈልጉ ወጣቶችም ተይዘው ይሆናል ማለት ነው። በክልላችን ያለው ሁኔታ በማንኛውም ቦታ ግጭት በተከሰተባቸው ቦታዎች ዋነኛ የግጭት አስተባባሪዎችና ጥፋት ያቀነባበሩና ጥፋት የፈጸሙ ለህግ የሚቀርቡበት አሰራር መኖሩ የግድ ነውና እነዚህን ወደ ህግ በማቅረብ የሚበዛው ደግሞ ጉዳዩ ያደናገረውና ያልገባው ስለሆነ ለማስተማር መንግስት ከነዚህ ወጣቶች ጋር ውይይት ለማድረግ ለዚህ ውይይት በተዘጋጁ አካባቢዎች ወስዶ ስልጠና በመስጠትም የተጀመረለና ይሄ ስለሆነ ስፋቱ በእያንዳንዱ ቦታ ላይ ምን ያህል ነው፣ ህብረተሰቡ ውስጥም ምን ሁኔታ ፈጠረ የሚለው ወደፊት የሚታይ ነው። ግን በየከተማው በየአካባቢው ቤቶች በተቃጠሉባቸው ሀብት በወደመባቸው አካባቢዎች ወላጆች ጭምር እየተገለጸላቸው በዚህ ጥፋት ላይ የተሳተፉ ስለሆነ መክረን አስተምረን ለቀጣይ ተልእኮ ግልጽ አድርገን ምናልባትም እነዚህ የሚበዙት ወጣቶች የተለየ አጀንዳ የጥፋት አጀንዳ የጥፋት አላማ ስለሌላቸው ተሳስተውና ተደናግረው ወደ ጥፋት እንዳይገቡ መክረን እንመልሳለን በሚል ለወላጆችም እየተገለጸ ጭምር የተፈጸመበት ሁኔታ አለ። ምናልባት ይሄ የፈጠረውን ነገር ምናልባትም እንደዚህ አይነት ሁኔታ ካለ ጠጋ ብለን የምናያቸውና የምንገመግማቸው የሚስተካከልም ካለ በሂደቱ የሚስተካከል ነው የሚሆነው ማለት ነው። አሁን በስፋት ከህዝብ ጋር ውይይት የሚደረግበት ጊዜ ላይ ስላለን ማለት ነው።
እና ይሄ የመያዝ የማሰሩ ሁኔታ ይቀጥላል ነው የሚሉኝ?
አይ በዋናነት አላማችን ሰውን መያዝና ማሰር አይደለም። የሚቀጥለው የማስተማር የማወያየት ወደ ሰላማዊ ሁኔታ የመመለስ ነው እንጂ ወጣቶችን የማሳደድ የማሰቃየት አላማ አይደለም። አላማው ዋነኛው አላማና የሚቀጥለው ነገር ምንድነው? ማስተማር ነው፣ ማሳወቅ ነው፣ ማስገንዘብ ነው። ይሄ በሰላማዊ መንገድ ማንኛውንም ነገር መጠየቅ እንደሚችል ወጣቱ እና መንግስትም ይሄንን የማዳመጥ ግዴታ እንዳለበት ፊት ለፊት ቁጭ ብሎ ውይይት ማድረግ አስፈላጊ ስለሆነ ለውይይት ነው እንጂ የሚፈለገው ወጣቱ እሱን ለማሳደድና ለማሰር አይደለም ማለት ነው። የሚቀጥለው ማወያየትና ማሰልጠንም ጭምር ነው ማለት ነው።
አቶ ንጉሱ ለአዲሱ አመት አለኝ ያሉትን መልእክት አስተላልፈዋል።
በጣም አመሰግናለሁ ይሄንን እድል ስለሰጣችሁኝ። ክልላችን በዘንድሮ አመት የመጀመሪያው የሁለተኛውን እድገትና ትራንስፎርሜሽን እቅድ በሰፊው አቅዶ ድህነትን ሁነኛ በሚባል ደረጃ ለመቀነስና በተለይም በክልላችን ኢንቨስትመንትና የኢንዱስትሪ ማስፋፋትን በስፋት ለመሄድ እቅድ ይዞ ከህዝቡ ጋር ሰፊ ውይይት በማድረግና ወደ ስራ ለመግባት ጥረት ያደረገበት ዘመን ነው። ነገር ግን በክልላችን እጅግ አሳዛኝና አስከፊ ክስተት ደግሞ የገጠመበት ነው። በተለይም በእነዚህ ባለፉት ሁለት ወራት የወገኖቻችንን ህይወት የቀጠፉ፣ አካል ያጎደሉ፣ ሀብት ንብረት ያወደሙ ግጭቶች፣ ክስተቶች ተከስተዋል። ይሄ እነዚህ ጉዳዮች እኔም በግሌም በክልላችን መንግስትም እጅግ ያዘንበት ክስተት ነው። አብዛኛዎቹን ጉዳዮች በውይይት መፍታት ስንችል፣ በንግግር መፍታት ስንችል በተፈጠሩት ግጭቶች የዚህን ዛሬ የጨረስነውን ዘመን መሻገር ያልቻሉ ወገኖች በክልላችን እጅግ በሚያሳዝን ሁኔታ ህይወታቸው ጠፍቷል። የክልሉ መንግስት በዚህ አጋጣሚ ህይወታቸው በዚህ ግጭት ምክንያት ላለፉ ወገኖች ቤተሰቦች እና ወዳጆቻቸው መጽናናትን ይመኛል። የክልሉን መንግስት በእጅጉ ያዘነ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ። ከዚህ ባለፈ በዚህ አዲስ መልክ በምንጀምረው አመት ሁሉ ነገር በውይይት የሚያልቅበት ባለን ላይ የምንጨምርበት እንጂ ካለን ቅንጣት የማንቀንስበት ወደፊት የምንራመድበት እንጂ አንድም ስንዝር ወደ ኋላ ለመመለስ የማንሞክርበት አመት እንዲሆን፣ ሁሉም ነገር በሰከነ ሁኔታ እንዲሄድ ወጣቶችም አዛውንቶችም ምሁራንም ሁላችንም አመራሮችም የሚዲያው አካላትም በአጠቃላይ ለሰላም መክፈል የሚችለውን ሁሉ ዋጋ እንድንከፍል፣ እናም ምናልባትም ሁላችንም በምንሰራው ስጠት ወገኖቻችን ህይወት እንዳይጠፋ፣ ሀገር ወደ ኋላ እንዳይመለስ፣ ፍቅር እንዳይጠፋ ከማድረግ እንድንቆጠብና በተለይም ይሄንን ጉዳይ በመምራት በርቀት ሀገራችንን ወዳልሆነ ክልላችንን ወዳልሆነ አቅጣጫ ለመምራት አስተዋጽኦ የሚያበረክቱ ወገኖችን እስካሁን ያተረፍነው ጥፋት ነውና ማንም ይምራው ይሄንን ሀገር በሰላም ብቻ መወያየትና መነጋገር ብቸኛ መፍትሄ አድርጎ ሀገራችንን ወደፊት በማራመድ በኩል አስተዋጽኦ እንድናበረክት፣ ጥላቻን መቃቃርን ከምንሰብክ አንድነትን መቻቻልንና መዋደድን እንድንሰብክ ሁላችንም በዚህ በአዲሱ አመት ለዚህ አስተዋጽኦ እንድናበረክት በዚህ አጋጣሚ ጥሪ አስተላልፋለሁ። አዲሱ አመት የሰላም፣ የፍቅር፣ የመቻቻልና የአንድነት እንዲሆንልን እመኛለሁ። አመሰግናለሁ።
ከአቶ ንጉሱ ጋር ያደረኩት ሙሉ ቃለ ምልልስ ከዚህ ዘገባ ጋር ዌብሳይታችን ላይ ተፈሯል።